ይህ የምስራች ድምጽ ነው። በምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ሬዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ አሁን ይጀምራል። በዛሬ ምሽት የተዘጋጀው ፕሮግራም የኦሪት ዘፍጥረት መግቢያውን ይሆናልና አብረን እንከታተል።
እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮች፣ ዛሬም እግዚአብሔር አምላካችን ፈቃዱ ሆነና እንደገና ደግሞ በቃሉ ማድ ፊት ሰብስቦናል። እግዚአብሔር ምን ጊዜም በመህረቱ ባይታደገን ኖሮ የጠላት መንጋጋ በሰባበረን ነበር፣ በጥርሱም ባደቀቀን ነበር። እግዚአብሔር ግን አዎ ከልሎናል። እግዚአብሔር ወገኖቼ ትልቅ ነው ስንል ከዚህ የተነሳ ነው። ቃላት ሊገልጡት አይችሉም። ትልቅነቱን እንዲሁ ዝም ብለን ብናወሳ ብንናገር እንግለጥ ብንል በእውነት ከስከየለውም። እግዚአብሔር አምላካችን ለዘላለም የተመሰገነ ይሁን። እንደ ጥፋታችን እንደ በደላችንም ብዛት አልፈረደብንም። በየለቱ አዎ በየለቱ እግዚአብሔር በምህረቱ ጥላ ስር ያመላልሰናል። በመውጣታችንና በመግባታችን ምህረቱ ባይታደገን ኖሮ ወገኖቼ እኔና እናንተ የት እንደነበርን እስቲ እናስብ። ዘመናት ያልፋሉ። ዘንድሮ ጥጋብ ይሆናል ዝናብ በብዙ ወይም ደግሞ እንዲያው በተፈለገ ሁኔታ ዘንቧል ወይም ጥሏል እንላለን። ደግና ደግሞ ናሴ ውስጥና መስከረም አካባቢ መጀመሪያ ላይ ያቆመ እንደሆነ አይ እህሉ ገና አሽቶ ፍሬ ሳይዝ በደንብ ዝናብ አቁሟልና በሚቀጥለው ዓመት ራብ ይሆናል እያልን ሰጋለን። እግዚአብሔር ግን ጊዜ የማይለዋውጠው ሰዓታትና ሁኔታዎች የማይቀያይሩት አምላክ ነውና በአምላክነቱ ጸንቶ ዘመናትን ሁሉ አቋርጦ ያልፋል። እግዚአብሔር አዎ ትልቅ ነው ወገኖቼ፣ በሰው አእምሮ ፈጽሞ አይገመትም። ዛሬ እንግዲህ እግዚአብሔር አምላካችን ረድቶን የኦሪት ዘፍጥረት መጽሐፍ ጥናት ከማጥናታችን በፊት ስለዚህ መጽሐፍ አንዳንድ ሁኔታዎችን አብረን በቅድሚያ ለዛሬና ለነገ እንመለከታለን። የእግዚአብሔርን ታላቅነት እስቲ እየገለጥን እስከዚያው አብረን እንቆይ። እግዚአብሔር ሥራው እጅግ ምግሩም እጅግ ምድንቅ ነው። እስቲ እናመስግነው። እግዚአብሔር አባታችንና አምላካችን ሆይ እጅግ አድርገን እናመሰግንሃለን። በየለቱ አዳዲስ መገለጦችን አዳዲስ ራእዮችን በሕይወታችን ውስጥ እግዚአብሔር ሆይ ስለምትገልጥ ክብር ለስሚ ይሁን። እግዚአብሔር አባቴና አምላኬ ሆይ እኔ አመሰግናለሁ። በዚህች ሰዓት ባሪያዎች፣ ወንዶችና ሴቶች ልጆች፣ ታላላቆችና ታናናሾች ከማድ ለመመገብ ካንተም ለመማር ቀርበናል። ጌታ ሆይ እባክህ አስተማሪውን መንፈስ ቅዱስን ልከ ለልባችን ተናገረን። ለሕይወታችን ዘመን የሚረባንን ስንቅ ነው በመንፈሳዊ ኮረጆአችን ውስጥ እንድሰንቅልን በዚህን ጊዜ ወደ አንተ እንጸልያለን። ያለፈውን ድካማችንን፣ ያለፈውን በደላችንን በኢየሱስ ክርስቶስ ስም ይቅር ስለምትለን ክብር ለስምህ ይሁን። አሁንም ከኛ ጋር ነህ፣ እስከ መጨረሻውም ከኛ ጋር እንደምትሆን እናምናለን። እግዚአብሔር አባቴና አምላኬ ሆይ በዚህን ሰዓት የተዘጋጀውን ነፍስ፣ የተዘጋጀውን ልብ፣ ከአንተም ማድ ለመመገብ የቀረበችውን ነፍስ እግዚአብሔር አባቴና አምላኬ ሆይ ጠላት ዲያብሎስ ሊወጋ፣ ጠላት ዲያብሎስ ሊነጥቅ፣ ጠላት ዲያብሎስ ዘሩን ደግሞ እግዚአብሔር ሆይ ሊያጠፋ እነሆ አቤቱ ጌታ ሆይ ይቋምጣል። በዚህ ጊዜ ደግሞ በእግሮች ስር እንወድቃለን፣ ወደ አንተ እንማልዳለን፣ ወደ አንተ እንጣራለን። የጠላት ሐሳብ፣ የጠላት ምኞት፣ የጠላት ክፋትና አሰራር ሁሉ በጌታ በኢየሱስ ክርስቶስ ስም የተመታና የተሰበረ ይሁን። እግዚአብሔር ሆይ አንተ ብቻ በልባችን ንገስ። ዘሩን የቃልህን ዘር በልባችን ውስጥ ዝራ። እግዚአብሔር ሆይ ይህን ስለምታደርግ እናመሰግንሃለን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ያው ስም አድማጮቼ፣ ቀደም ብዬ እንደ ተናገርኩት ዛሬ እንግዲህ ወደ ኦሪት ዘፍጥረት መጽሐፍ ጥናታችን ከመግባታችን በፊት ስለዚሁ መጽሐፍ አንዳንድ ገለጻዎችን አብረን እንመለከታለን እና መጽሐፊያ ደብተሮቻችሁንና እርሳሶቻችሁን እስክታዘጋጁ ድረስ በዚህች አጭር ሙዚቃ አብረን እንቆያለን። አሁን የምንመለከተው የኦሪት ዘፍጥረት መግቢያ ይሆናል ማለት ነው። የዘፍጥረት መጽሐፍ ወገኖቼ ከሁለቱ ዋና ዋና የመጽሐፍ ቅዱስ መጻሕፍት አንዱ ነው። ልብ በሉ፣ የኦሪት ዘፍጥረት መጽሐፍ ከሁለቱ ዋና ዋና የመጽሐፍ ቅዱስ መጻሕፍት አንዱ ነው። ብሉይ ኪዳን የሚጀምርበት መጽሐፍና ማለትም ኦሪት ዘፍጥረት አዲስ ኪዳን የሚጀምርበት መጽሐፍ ማለትም የማቴዎስ ወንጌል ቅዱሳት መጽሐፍትን ለመረዳት በጣም አስፈላጊ እንደሆኑ አስባለሁ። ይህን ጥናት ከመጀመራችን በፊት የኦሪት ዘፍጥረትን መጽሐፍ በሙሉ እንድታነቡ እጠይቃችኋለሁ። ጊዜ ካገኛችሁና ሁኔታዎችም ከተመቻቹላችሁ ጠቅላላ መጽሐፉን በአንዴ ማንበቡ እጅጉን ይመረጣል። እስቲ በወፍ ዓይን እይታም ቢሆን ማለትም በጨረፍታም ቢሆን የመጽሐፉን ጠቅላላ ገጽታ እንመልከት። የዘፍጥረት መጽሐፍ ለሌሎች ቅዱሳት መጽሐፍት ሁሉ በጣም አስፈላጊ በመሆኑ አንዳንድ ልናስተውላቸው የሚገቡ ነገሮች ይኖራሉ። እነርሱም እንደ ፍጥረት፣ እንደ ሰው፣ እንደ ሴት፣ እንደ ኃጢአት፣ እንደ ሰንበት፣ እንደ ጋብቻ፣ እንደ ቤተሰብ፣ እንደ ሥራ፣ እንደ ስልጣኔ፣ እንደ ባህል፣ እንደ ግድያ፣ እንደ መስዋዕት፣ እንደ ነገድ፣ እንደ ቋንቋና እንደ መዋጀት እንዲሁም ከተሞች የመሳሰሉትን ነገሮች ለመጀመሪያ ጊዜ በዘፍጥረት መጽሐፍ ውስጥ ተገልጸው እናገኛቸዋለን። በተደጋጋሚ የምናገኛቸው አንዳንድ ሐረጎችም ይኖራሉ። የኦሪት ዘፍጥረት መጽሐፍ ጥንታዊ የቤተሰብ ታሪክ በመሆኑ በተደጋጋሚ የምናገኛቸው የገሌ ልጆች እነዚህ ናቸው፣ የገሌ ልጆች እነዚያ ናቸው የሚሉት አረጎች በጣም ጠቃሚ ናቸው። ሁላችንም እዚያ የጀመረው የሰው ልጅ ቤተሰብ አባሎች ስለሆን በጣም ጠቃሚ ነው። በመጽሐፉ የተለያዩ ገጸ ባህሪያት ተስለዋል ወይም ተካተው እናገኛለን በመጽሐፉ ውስጥ። እንዲያውም አንድ ሰው የዘፍጥረትን መጽሐፍ የግለሰቦች የሕይወት ታሪክ መጽሐፍ በማለት ጠርቶታል። የአብርሃምን፣ የይስሐቅን፣ የያዕቆብን ታሪክ የምናገኘው በዚሁ መጽሐፍ ውስጥ ሲሆን ከዮሴፍ ጋር በተያያዘ ሁኔታ ደግሞ ፈርዖንና 11ዱ የያዕቆብ ልጆች ተጠቅሰው እዚሁ መጽሐፍ ውስጥ ይገኛሉ። አብርሃምን፣ ይስሐቅንና ያዕቆብን እንዲሁም ዮሴፍን እግዚአብሔር በተደጋጋሚ ሲባርካቸው እንመለከታለን። ከዚህም በተጨማሪ ከእነርሱ ጋር ግንኙነት የነበራቸውን ሎጥን፣ አቢሜሌክን፣ ጶጢፋርን፣ የወይን ጠጅ አሳላፊውንና ፈርዖንንም እግዚአብሔር ሲባርካቸው እናያለን። የእግዚአብሔር ቃል ኪዳን ተደጋግሞ እየተጠቀሰውም በዚሁ በኦሪት ዘፍጥረት መጽሐፍ ውስጥ ነው። ለአባቶች በተለይም ደግሞ ለአብርሃም እግዚአብሔር በተደጋጋሚ ተገልጾለታል። በዚህ መጽሐፍ ማለትም በኦሪት ዘፍጥረት መጽሐፍ ውስጥ መሠዊያ አብይ ስፍራ ተሰጥቶታል። በቤተሰብ መካከል ስለ ተፈጠረ ቅናትም እንመለከታለን። ከሌሎች መጽሐፍት በተሻለ ሁኔታ በዚህ መጽሐፍ ስለ ግብፅ ተነግሯል። በኃጢአት ላይ ስለሚመጣው ፍርድ፣ መለኮታዊ ምሪትና ረድኤትንም በዚህ መጽሐፍ በጉልህ መመልከት ይቻላል። ወገኖቼ እግዚአብሔር ይህንን ሁሉ ሲሰራ ይህንን ሁሉ ሲፈጥር አማካሪ አልነበረውም፣ አማካሪም አላሻውም። ዛሬም ያኔ እሱ የመሰረተው ፍጥረት በስርዓቱ ውስጥ እየተጓዘ በስርዓቱ ውስጥ እየተመላለሰ ነው። እግዚአብሔር ለዘላለም እየተመሰገነ ይሁን። ውድ አድማጮቼ ይህንን መጽሐፍ ስናጠና አጠቃላይ የመጽሐፉ ገጽታ በአእምሮአችን መሳል አለበት። ሁለት የመጽሐፍ ቅዱስ አጠናን መንገዶች እንዳሉ ብዙ ጊዜ ለተማሪዎች እነግራቸዋለሁ ሲሉ በአንድ ወቅት እውቁ የመጽሐፍ ቅዱስ ምሁር ዶክተር መጊ ሲናገሩ ነበር። አንደኛው አሉ፣ አንደኛው የቴሌስኮፕ እይታ ማለት የሩቁን ነገር አቅርቦ በሚያሳይ መነጽር ሲሆን፣ ሁለተኛው ደግሞ የማይክሮስኮፕ ማለትም ጥቃቅኑን ነገር አጉልቶ በሚያሳይ መነጽር መጠቀም ነው አሉ። በመጀመሪያ የሩቁን አቅርበ ተመልከት። መጽሐፍ ቅዱስ ስናጠና በመጀመሪያ ደረጃ የሩቁን ነገር አቅርበን መመልከት መቻል አለብን በህሊናችን። ከዚያም በኋላ ደግሞ አሉ ከዚያም በኋላ የቀረበውን ነገር በማጉያ መነጽር መመልከት መቻል አለብን አሉ ዶክተር መጊ። ባለፉት ዘመናት ከነበሩት ታላላቅ ሰባኪዎች አንዱ የነበሩት ሮቢንሰን በአንድ ወቅት እንዲህ ብለው ነበር። አባባሉ በጣም ጠቃሚ ስለሆነ ሊፋቅ በማይቻል ሁኔታ በእግዚአብሔር ሕዝብ ልብና አእምሮ እንዲጻፍ እፈልጋለሁ። ታላቁ ሰባኪ ሮቢንሰን በአንድ መጽሐፋቸው ያሰፈሩት የሚከተለውን ነገር ነበር። የምንኖረው በመጽሐፍት ዘመን ነው። እጅግ ብዛት ያላቸው መጽሐፍት በየጊዜው ከማተሚያ ቤቶች ይወጣሉ። የተለያዩ ስለ ወንጌልና ስለ መጽሐፍ ቅዱስ የተጻፉ መጽሐፍትን ጋዜጦችንና መጽሔቶችን እናነባለን። ራሱ ወንጌልን ለማንበብ ጊዜያችንን የምንሰጥ ግን ስንቶቻችን ነን? ከትምህርታችንና ካለን አስተሳሰብ ጋር ስለሚጣጣምልን ቀላልም መስሎ ስለሚታየን ራሱ ወንጌልን ከማንበብ ይልቅ ስለ ወንጌል የተጻፉ መጣጥፎችን በችኮላ እናነባለን። በእንዲህ አይነቱ ሁኔታ የምናነበው ነገር ወደ ጥልቅኛነታችን ዘልቆ አይገባም። የተፈጥሮ እውነት እንዲህ በቀላሉ መቀበል በምንችለው አይነት አልቀረበም። እንቁ ወይም ሌላ የከበረ ድንጋይ ንተክተን እንደምንፈልግሉ የእግዚአብሔርን ጸጋ እንዲሁም ብልጽግናውንም በትጋት ልንፈልገው ይገባናል አሉ እኚህ የእግዚአብሔር ሰው ሮቢንሰን የሚባሉ ታላቅ ሰባኪ። ክብራን አድማጮቼ፣ ማንኛውም ሌላ መጽሐፍ ሊናገረን ከሚችለው ይልቅ መጽሐፍ ቅዱስ ለልባችን እንደሚናገረን ስለማምን ከላይ የቀረበውን ሐሳብ በጣም ወደዋለሁ። ስለዚህም በዚህ ጥናታችን የቅዱሳት መጽሐፍት ክፍሎችን አካተናል። በየጊዜው ማዳዲስ የመጽሐፍ ቅዱስ ትርጉሞች ይቀርባሉ። እስቲ ስለ መጽሐፉ ዋና ዋና ክፍፍል አንድ ላይ እንመልከት። የዘፍጥረት መጽሐፍን በሁለት እንድትከፍለው ወገኔ ሆይ ብትጠየቅ ኖሮ ምን ታደርግ ነበር? የመጀመሪያዎቹ 11 ምዕራፎች አጠቃላይ ነገርን ሲያቀርቡልን፣ ፈጠን ፈጠን በሉ፣ የመጀመሪያዎቹ 11 ምዕራፎች አጠቃላይ ሁኔታን ሲያቀርቡልን ከምዕራፍ 12 እስከ መጨረሻው ያለው ግን በጣም የተለየ ክፍል መሆኑን ማስተዋል መቻል አለብን። ሁለት ክፍሎች በአንዳንድ መንገዶች ይለያያሉ። የመጀመሪያው ክፍል ከፍጥረት እስከ አብርሃም ያለውን ያካትታል። ከምዕራፍ 1 እስከ 11 ማለት ነው። ሁለተኛው ክፍል ደግሞ ከአብርሃም እስከ ዮሴፍ ያለውን ሁሉ ያካትታል። የመጀመሪያው ክፍል ከፍጥረት እስከ አብርሃም፣ ሁለተኛው ክፍል ደግሞ ከአብርሃም እስከ ዮሴፍ ያለውን ያካትታል። የመጀመሪያው ክፍል እንደ ፍጥረት የሰው ልጅ በኃጢአት መውደቅ፣ የባቢሎን ግንብን የመሳሰሉ ዋና ዋና ርዕሰ ጉዳዮች ላይ ያተኩራል። ሁለተኛው ክፍል ግን የእምነት ሰው አብርሃምን፣ የተወደደ ልጅ ይስሐቅን፣ የተመረጠና የተቀጣው ልጅ ያዕቆብን፣ እንዲሁም ዮሴፍንና የደረሰበትን መከራ ያገኘውንም ክብር የሚያካትቱ ገጸ ባሪያትን ያጠቃልላል። ምንም እንኳ ይህ አብይ ክፍፍሉ ይህን ቢመስልም ሌላ ከፍተኛ ግምት የሚሰጠው ክፍፍልም አለው። ይህም ጊዜን በተመለከተ ነው። የመጀመሪያዎቹ 11 ምዕራፎች ቢያንስ 2000 ዓመታትን ይሸፍናሉ። ከምዕራፍ 1 እስከ ምዕራፍ 11 ያለው የመጀመሪያው ክፍል 2000 ዓመታትን ይሸፍናሉ። ጥቂት 100000 ዓመታትን ይሸፍናሉ ቢባልም ምንም ችግር እንደሌለበት አስባለሁ። ይሁን እንጂ በመጀመሪያዎቹ 11 ምዕራፎች መጽሐፉ የሚሸፍነው 2000 ዓመታትን ሲሆን የተቀሩት 39 ምዕራፎች የሚሸፍኑት ግን የተቀሩት 39 ምዕራፎች የሚሸፍኑት ግን 350 ዓመታትን ብቻ ነው። 350 ዓመታትን ብቻ ነው። እንዲያውም ከዘፍጥረት ምዕራፍ 12 በመነሳት በብሉይ ኪዳንም ሆነ በአዲስ ኪዳን የተደረጉ ሁኔታዎችን ብንመለከት በጠቅላላ ከ2000 ዓመታት እንደማይበልጡ እንረዳለን። አስተዋላችሁ? ከዘፍጥረት ምዕራፍ 12 በመነሳት በብሉይ ኪዳንም ሆነ በአዲስ ኪዳን የተደረጉ ሁኔታዎችን ብናጠና ወይም ብንመለከት በጠቅላላ ከ2000 ዓመታት እንደማይበልጡ መረዳት ይቻላል። ስለዚህም ጊዜን በተመለከተ የመጀመሪያዎቹ 11 ምዕራፎች ማለትም በኦሪት ዘፍጥረት ውስጥ ያሉ የመጀመሪያዎቹ 11 ምዕራፎች እኩሌታውን ወይም ግማሹን ጊዜ ይዘዋል ማለት ነው። ውድ አድማጬ ሆይ ይህ የመጀመሪያ ክፍል ሲሰጠን እግዚአብሔር አንድ አይነት ዓላማ እንዳለው ሳታስብ እንደማትቀር ገምታለሁ። እግዚአብሔር በመጀመሪያው ክፍል ወይም ደግሞ በቀሪው የመጽሐፍ ቅዱስ ክፍል ላይ ትኩረት እንዳደረገ አትኩረ ወይም አጥብቀ ታስባለህን? በመጨረሻው ክፍል ላይ ትኩረቱን ማድረጉ በጉልህ የሚታይ ጉዳይ አይደለምን? የመጀመሪያው ክፍል ጠቅላላ ሕዋንና ፍጥረትን ይመለከታል። የመጨረሻው ክፍል ግን ሰውን፣ ሕዝብንና የኢየሱስ ክርስቶስ ስብዕናን ይመለከታል። ከጠቅላላው ፍጥረት ዓለም ይልቅ የእግዚአብሔር ስሜት በአዳም ላይ እንደነበር መረዳት ይቻላል። ውድ አድማጮቼ፣ ከጠቅላላው ፍጥረት ዓለም ይልቅ የእግዚአብሔር ስሜት በእናንተ እንደሆነና የበለጠ ዋጋ እንደሚሰጣችሁ በጣም እርግጠኛ ሆኜ መናገር እፈልጋለሁ። እስቲ ይህን በሚከተለው ምሳሌያዊ ገለጻ እንመልከት። በአራቱ ወንጌሎች ካሉት 89 ምዕራፎች የጌታ ኢየሱስ ክርስቶስን የመጀመሪያዎቹ 30 ዓመታት የሚሸፍኑት አራት ምዕራፎች ብቻ ሲሆኑ፣ ልብ በሉልኝ፣ ተመልከቱ። እዚህ ላይ በአራቱ ወንጌሎች ካሉት በማቴዎስ፣ በማርቆስ፣ በሉቃስና በዮሐንስ ካሉት 89 ምዕራፎች የጌታ ኢየሱስ ክርስቶስን የመጀመሪያዎቹ 30 ዓመታት የሚሸፍኑት አራት ምዕራፎች ብቻ ሲሆኑ 85ቱ ምዕራፎች ግን የሕይወቱ መጨረሻ የሆኑትን 3 ዓመታት ይሸፍናሉ። የሕይወቱ መጨረሻ የሆኑትን 3 ዓመታት ይሸፍናሉ። 27ቱ ምዕራፎች ደግሞ የሕይወቱ መጨረሻ የሆኑትን 8 ቀኖች ይሸፍናሉ። 8 ቀኖች ይሸፍናሉ። ከዚህ በመነሳት የእግዚአብሔር መንፈስ ይበልጥ ያተኮረው የቱ ወይም እምን ላይ ይመስልሃል? አዎ፣ እግዚአብሔር ይበልጥ ትኩረቱን ያሳረፈው ወገኖቼ የመጨረሻዎቹን 8 ቀኖች በሚሸፍኑት 27 ምዕራፎች ላይ ነው። የኢየሱስ ክርስቶስ ሞት፣ የኢየሱስ ክርስቶስ መቀበርና ከሞት መነሳት የተካተቱት በእነዚህ ምዕራፎች ውስጥ ነው። ይህ የወንጌል ክፍል በጣም ጠቃሚ ክፍል ነው። በሌላ አነጋገር እግዚአብሔር ወንጌልን የሰጠን ኢየሱስ ለኃጢአታችን መሞቱን፣ እኛንም ለማጽደቅ ከሞት መነሳቱን እንድናምን ይህንን እግዚአብሔር አድርጓል። ይህ በጣም ጠቃሚና አስፈላጊ እውነት ነው ወዳጆቼ። የመጀመሪያዎቹ የዘፍጥረት 11 ምዕራፎች የመጽሐፍ ቅዱስ መግቢያ ናቸው። በዚህ መልኩ ልንመለከታቸውም ይገባል። እነዚህን 11 ምዕራፎች ወደፊት ባጭሩ እንመለከታቸዋለን። ዘፍጥረት የነገሮች ጅማሬ መጽሐፍ ነው። ልብ በሉ፣ ኦሪት ዘፍጥረት የነገሮች ጅማሬ መጽሐፍ ነው። የሁሉም ነገር ምንጭ፣ የሁሉም ነገር መገኛና መነሻ የሚጀምረው ከዚህ መጽሐፍ ነው። የዘፍጥረት መጽሐፍ እንቡጥ ጽጌ ረዳ ሲሆን ውበቱም በቀረው የመጽሐፍ ቅዱስ ክፍል ፈክቶ ይገኛል ወይም ደግሞ ይታያል። አስተውሉ፣ የኦሪት ዘፍጥረት መጽሐፍ እንቡጥ ጽጌ ረዳ አበባ ሲሆን ውበቱም በቀሪው የመጽሐፍ ቅዱስ ክፍል ውስጥ ፈክቶ ይገኛል ወይም ደግሞ ይታያል። የኦሪት ዘፍጥረትን መጽሐፍ መረዳት ይቻለን ዘንድ መጽሐፉን ከፋፍለን ከምንመለከትበት መንገድ አንዱ በትውልድ ወይም በቤተሰብ የዘራረግ ማስቀመጥ ነው። ይህንን ደግሞ እግዚአብሔር ወዶና ፈቅዶ ለዚያብ ያደርሰን በሚቀጥለው ክፍለ ጊዜያችን አብረን እንመለከታለን።
አቤት በሰሩት እርካታ ላይሽ መለከት ጌታ ሸክሜ መስቀሉ ስር ወርቁ
አድማጮቻችን ለምሽቱ ያዘጋጀነው የአማርኛው ፕሮግራም እዚህ ላይ ያበቃል። በኦሮምኛ የተዘጋጀ የሚቀርበው የመጽሐፍ ቅዱስ ጥናት ይቀጥላል። ጥያቄ አስተያየት ቢኖራችሁ በመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። ወይም በስልክ ቁጥር 011 321 4417 ካሁኑ ሰዓት ጀምሮ መልእክቶቻችሁን በአንድ ደቂቃ ውስጥ ማስተላለፍ ትችላላችሁ። ፕሮግራሙን አዘጋጅቶ ያቀረበላችሁ አበበ ከበደ ሲሆን በቴክኒኩ በኩል ደግሞ አለማየሁ ዳዊት ነበር። መልካም ምሽት።
እንባይ አፍስሽ በሶት የነገርኩ እኔ ሳለች አብሮኝ ሳለች ተዳሁ አይዞ ልጄ